ወደ ተከታዩ ዝግጅታችን እንዝለቅ።
ዓለም አቀፍ ትኩረት ለስደት ጉዳይ።
ከመላው ዓለም የተውጣጡ የስደተኞች ህይወት ያሳሰባቸው አገሮችና ዓለም አቀፍ ተቋማት በጦርነቶችና በልዩ ልዩ ፖለቲካዊ ምክንያቶች ከየሀገሮቻቸው ተሰደው በየመጠለያው የሚገኙ ስደተኞችን ባሉበት ለማቋቋም ቃል የገቡበት ስብሰባ ባለፈው ሳምንት ጄኔቫ ላይ ተካሂዶ ነበር። ጽዮን ግርማ ከዚህ ውይይት ጋር የተያያዘ ዘገባ አሰናድታለች። ከኤርትራ ወደ ኢትዮጵያ ተሰዳ የጥገኝነት ጥያቄዋ መልስ እስኪያገኝ በመጠባበቅ ላይ ያለች ስደተኛም በስልክ አነጋግራለች። ከጽዮን ጋር ልተዋቸው።
ከታህሳስ 6 እስከ 8 2012 ዓ.ም ምህረት ለሶስት ቀናት ከመላው ዓለም የተውጣጡ ስደተኞችና 750 ልዑካን ቡድን አባላትን ጨምሮ ወደ 3000 ሰዎች ጄኔቫ ውስጥ በዓለም ላይ ስላሉ ስደተኞች ጉዳይ ለመምከር፣ ሐሳብ ለመለዋወጥ፣ የገንዘብ የአይነትና የስልት እርዳታ ቃሎችን ለማሰባሰብ ተቀምጠው ነበር። ይህ ግሎባል ሬፊጂ ፎረም ወይም ዓለም አቀፍ የስደተኞች ጉባኤ የተዘጋጀው አምና በታህሳስ ወር 2011 ዓመተ ምህረት በተካሄደው የተባበሩት መንግስታት ዓመታዊ ጉባኤ ላይ የጸደቀውን ግሎባል ሬፊጂ ኮምፓክት ሰነድን ተከትሎ የተዘጋጀ ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR ኢትዮጵያ ቃል አቀባይ አቶ ክሱት ገብረእግዚአብሔር የዚህ ሰነድ ይዘት ምንነትና በጉባኤው ላይ የተሳተፉት እነማን እንደሆኑ ባጭሩ ያስረዳሉ።
ግሎባል ኮምፓክት ምንድነው? ስደተኞች እስካሁን እንደምታውቁት አንድ ሀገር ይሄዳሉ፣ ካምፕ ላይ ወይ መጠለያ ላይ አርገሽ ይስተፈርላቸውን ነገር ነው የሚጠርቁት። ይሄ መቀጠል የለበትም ነው። ዘላቂ መፍትሄም አይደለም። ሰዎችም እየጎዳናቸው እንጂ እየጠቀምናቸው አይደለም። አንደኛ ችሎታ አላቸው፣ እውቀት አላቸው። ስለዚህ ይህንን ይገፋቸውን ክሬዲት ተጠቅመው ላጠቅለላቸው ሀገርም አስተዋጽኦ ማድረግ ይችላሉ። ከራሳቸውን ሰርተው እንደሰው ክብራቸውን ጠብቀው መኖር ይችላሉ እና መደገፍን ያለባቸው ተደግፈው እንዲሰሩ አምራች ዜጋ እንዲሆኑ መደረግ አለባቸው ይላል። ይህን ለማድረግ ደግሞ አንደኛ ተነጥለው በዚህ ጋር ረፊጂ በብቻው ረፊጂ ያልሆን ለብቻው ሳይሆን አብረን ህብረተሰቡ ጋር ተቀላቅለው መኖር አለባቸው። በተጨማሪ ደግሞ የኢንተርናሽናል ኮሚኒቲው መደገፍ አለበት። አልፎችን ያው 75% የሚሆኑት የዓለም ስደተኞች በታዳጊ እና ራሳቸው አቅማቸው ውስጥም በሆኑ ሀገሮች ላይ ተጠለው ነው የሚገኙት እና የዓለም አቀፉ ማህበረሰብ ድጋፍ ያስፈልጋቸው። ስለዚህ ይህን እነዚህ አይነት ድጋፎችን ለማሰባሰብ የገንዘብ ብቻ ሳይሆን የሀሳብም የኤክስፐርቲዝም ድጋፎችን ለማሰባሰብ ነው የተጠራ። ሰው ዓለም አቀፍ ማህበረሰቡ የራሴ ነው ጉዳይ ነው እነዛ ስደተኛ ያጠለሉ ሀገሮች እና የስደተኞች ጉዳይ ሳይሆን የዓለም ጉዳይ ነው የስደተኛ ጉዳይ። ስለዚህ ይመለከተናል የሚሉ አካላት የተሰበሰቡበት በአሁን በዚህ ፎረም የታየው ማንም የማይመለከተው የስደተኞች እሳቸው አሉ የአካላት ወይም ሂማኒታሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አሉ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሻል ተቋማት እና ወርልድ ባንክ አሉ። እየቀረ የለም ሁሉም አካላት የተሳተፉበት ሁሉም ያገባናል እና የቻለውን ያህል እናደርጋለን ብለው የወጡበት ፎረም ነው።
አቶ ክሱት በጉባኤው ላይ ስለተዳሰሱት አንኳር ጉዳዮች ሲጠቅሱ ጥሩ ውጤት የተገኘበት ነው በማለት ግምገማቸውን ያስቀምጣሉ።
አንደኛ ይሄ አዲሱ አሰራር የጀመሩ ሀገሮች አሉ እንደ ኢትዮጵያ አይነት የእነሱ ምሳሌ የሚሆን አብነታዊ የሚሆን እንዴት እንደሰሩ ምን ውጤት እንዳገኙ ገረቡበት ነበረ። ከዛ ባለፈ ግን ሁሉም ሰው ያገባኛል ጉዳይ ብሎ የሚወያዩት አንድ ስድስት ተይተው ነበረ። በትምህርት ዙሪያ፣ በስራ እድል ዙሪያ፣ በሀይል አቅርቦት ዙሪያ ኢንፍራስትራክቸር፣ ከለላ ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ፣ ተቋማት ምን ማድረግ ይችላሉ፣ ነጋዴዎች ምን ማድረግ ይችላሉ፣ ሲቪል ሶሳይቲ ምን ማድረግ ይችላል፣ የሪሰርች ተቋማት ምን ማድረግ ይችላሉ የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል። ጥሩ ኮሚትመንት ታይቷል። ወደ 3000 የሚያክል ህዝብ ነው የተገኘው። ወደ 750 ዴሌጌትስ በስራቸው ግን አጠቃላይ ሲደመር ግን 3000 ህዝብ የተሰበሰበበት ነበር እና በጣም ትልቅ ውጤት የተገኘበት ነው ተብሎ ማለት ይቻላል። ለመጀመሪያ ጊዜ ነው። በየአራት ዓመቱ የሚካሄድ ነገር ነው። ግን እንደ አጀማመሩ ጥሩ ነው።
አዲሱን አሰራር ከጀመሩት መካከል ኢትዮጵያ አንዷ እንደሆነች የጠቀሱት አቶ ክሱት ይህን አሰራር የጀመሩ ሀገሮችን በምሳሌነት ተነስተዋል ብለዋል። ኢትዮጵያ የተነሳችበትን እንዲያስረዱ ከአሜሪካ ድምጽ ተጠይቀው
አሁን ኢትዮጵያ የሚገርመው ነገር አምና ነው ይሄ ግሎባል ኮምፓክት የጸደቀው። እርግጥ በ2016 በፈረንጆች አቆጣጠር ሀሳቡ ተነስተዋል። አንዳንድ ሀገሮችን እንደ ፓይለት ሆነው ተመርቷል። ኢትዮጵያም ተመርታለች። ከዛ በፊት ግን የሶማሌ ስደተኞች የሚጠለልበት ዶሎ አዶ የሚባል ቦታ አለ። ከአይዲያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉትና የሚያድጉት አምራች ዜጋ የሚሆኑት የሚለውን ሙከራ እየተደረገ ነበር። የሆነው ወደ $100 ሚሊዮን አይኪያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት አቋሙ ሰዎችን እየተደራጁ በብድር እየወሰዱ በእርሻ፣ በስታርቪ፣ በሱቅ ቢዝነስ ማንሽ ቢዝነሶች ምናምን ተደራጅተው አለስራ ጀመሩ እና ውጤቱ ጥሩ ነው። ጅምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያንን ሁሉ ቀጥረው የሚያሰሩ ስደተኞች አሉ ብሏል። እጅ አንዳንድ ሰሞኑን ተያይጀ ነበረ የፈርኒቸር ስራ የሚሰራ ነው እና ስደተኞችን ቀጥሮ እያሰራ ያለበት ሁኔታ ነው። ትልቁ ነገር ደግሞ አብረው እንዲኖሩ እንግዲህ አንዳንድ ጊዜ ስደተኛ ተብሎ ተቀባይ ህዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮችም አሉ። እዛ ጋ እሱንም እንዳይኖር አድርጓል። አብረው ነው የሚሰሩት። መሬቱ ላይ በተለይ አብረው በጋራ ሰርተው ውጤቱን ምርቱን እኩል ነው የሚካፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው እንደቤተሰብ አብረው እንዲኖሩም ትልቅ አስተዋጽኦ እያደረገ ያለ ነው እና ይሄ ጥሩ እንደ ጥሩ ተሞክሮ ኢትዮጵያ ካፈላለች ጥሩ እንትንም ተቀባይነትም ያገኘ ተሞክሮ ነው።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR መረጃ መሰረት በመላው ዓለም 7.8 ሚሊዮን ሰዎች በጦርነት፣ በግጭት፣ በፖለቲካ አለመረጋጋትና በልዩ ልዩ ምክንያቶች ከቀያቸው ተፈናቅለዋል። ከነዚህ ውስጥ 41.3 ሚሊዮን ሰው የሀገር ውስጥ ተፈናቃይ ነው። 25.9 ደግሞ በመጠለያ ጣቢያ ውስጥ የሚገኙ ናቸው። 3.5 ሚሊዮን ሰዎች ጥገኝነት እንዲሰጣቸው ጠይቀዋል። በኢትዮጵያ 720 ሺህ ስደተኞችና ወደ ሌላ ሶስተኛ ሀገር ለመሻገር ጥገኝነት የጠየቁ የደቡብ ሱዳን፣ የሶማሊያና የኤርትራ ስደተኞች ያሉባት ሀገር ናት። በዚህም በአሁኑ ሰዓት ከፍተኛ ስደተኛ ቁጥር ከያዙ የአፍሪካ ሀገራት መካከል ተጠቀሳለች። በዚህ ጉባኤም ላይ በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ልዑክ ወደ ስፍራው ተጉዞ ነበር። ለአቶ ክሱት ልዑኩ ምን ሀሳብ አቀረበ ብያቸው ነበር።
አራት ነገሮች ተግሯል። የኢትዮጵያ ዴሌጌሽንም ህግ ወጥቷል እንደምታውቂው አምና ላይ ጥሩ ህግ፣ ስደተኞች ስራ እድል ሁሉ የስራ ፈቃድ ሁሉ ሊሰጣቸው ይችላል። ከአሁን በፊት አይቻልም ነበር። አሁን ግን እንደ ኢትዮጵያም ባይቆጠሩም እንደ ውጭ ሀገር ዜጎች የሚሰጣቸው አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ኤቨንስ የሚላቸውን ማስመስገን ይችላል ይላል። ትምህርትም ከአሁን በፊት ትንሽ ሪዘርቬሽን ነበረ እንደለን የሚል በተለይ ኤሌመንተሪ ትምህርት እንዲማሩ ህጻናት ተወልደው በትምህርት ውጭ መሆን የለባቸውም ይላል እና የመሳሰሉት ብዙ ግፊት ተሰጥቷል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች በምንድነው በፕለጅ መልክ ቀርቧል። አሁን ምንድነው ስፔሲፊክ ናቸው። አሁን ለምሳሌ አንደኛ ይላል 90 ሺህ ለሚሆኑ ሰዎች የገቢ ማስገኛ እድል ወይም ኦፖርቹኒቲ ፈጥራለን ይል። ይሄ ማለት ሁሉም ነገር የሚሰራው ነገር ሁለቱንም በፊት ማርሚያት መሆን አለበት መለሻ ስላለ ስደተኞችም ኢትዮጵያውያን ጭምር ናቸው ተጠቃሚ የሆኑት። ከዚህ ሌላ ይሄ ምንድነው የስራ እድል ቢፈጠርም ሙያው ከሌላቸው ክህሎቱ ከሌላቸው የትም ሊደርሱ አይችሉም። ስለዚህ 20 ሺህ ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሬንቲስ ሆነ ሰርቲፊኬት የሚያገኙበት ስልጠና ለመስጠት። ሌላው የሀይል አቅርቦት ስደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። ይህንንም ለማሻሻል በተለይ ብዙ ኢትዮጵያ ሲቸገርበት ስለሆነ ለማሻሻል እና የመሳሰሉት ወደ 4 ነጥብ ያለው ተጨማሪ ኮሚትመንት ገንጸዋለች ኢትዮጵያ።
እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት
ስደተኛ ሲመጣ ያው ተቸግሮ ሀገሩ መኖር ስለማይችል ነው ይመጣ። በነገራችን ላይ በዚህ በግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ የተፈጠረውን ችግር ለስደት የዳረጋቸውን ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው ቅድሚያ የሚሰጠው። በዩኒክሲያርም ይህን ነው ለረዥም ሊሰራበት የነበረው። በተቻለ መጠን ወደ ሀገራቸው የማገዝ ነገር ነው። እሱ ካልሆነ ደግሞ ስደተኛ ተቀባይ ሀገሮች የስራም የመኖሪያም ፈቃድ ሰጥተው የሚያኖሩበት ሁኔታ ሎካል ኢንቴግሬሽን የምንለው ነው። እሱም በሁለተኛ ደረጃ በሶስተኛ ደረጃ ሪሰትልመንት ነው። ሪሰትልመንት አስቸጋሪ የሚሆነው ሀገሮች ናቸው ሪሰትልመንት የሚሰጡት ሀገር ነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጠ መብት ስደተኛው መጠየቅ የማይችልም። አሜሪካን ብረት ትልቁ ቁጥር የምትወስድ ደርግን አሁን አዲሱ ፕሬዚዳንት ከመጡ ወዲህ በጣም እየወረደ እየቀነሰ ሄዷል እና ትንሽ ነው። ድሮም ቢሆን ደህና ነበረ የሚባልበት ጊዜ በዓለም ውስጥ ካሉ ስደተኞች 1 በመቶኛ ቢሆን ብቻ ነው ይሄ እድል ያገኘ ነበረው። አሁን በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆነው። እንዳይመጣም ላይኖርም ስለሚችል ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አድርጎ የራሳቸውን የሚደግፉበት የሀገሪቷንም ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መፍጠር ነው። በመሀል ደግሞ በመስራ ደግሞ የመጡበትን ሀገር ሰልፍ እንዲሆንና ወደ ሀገራቸው የሚመልሱበት ሁኔታ የማመቻቸት ስራም ይሰራል።
በዚህ ጉባኤ ላይም እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ 770 የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት 3 አመታት ስደተኛን ለያዙና ዝቅተኛ ገቢ ላላቸው አገሮች እሰጣለሁ ሲል የዓለም ባንክ ቡድን ቃል የገባው 2.2 ቢሊዮን ዶላር ነው። በተለይም ተስፋጽዮን የተወለደችውና እስከ 7 አመቷ ድረስ ያደገችው ኢትዮጵያ ነው። በኢትዮ ኤርትራ ጦርነት ወቅት ከነ ቤተሰቦቿ ከኢትዮጵያ ወደ ኤርትራ ተባረው መሄዳቸውን ትናገራለች። በወቅቱ ኤርትራ ሲደርሱ ሁሉም ነገር አዲስ እንደሆነባት ታስታውሳለች።
እስከ 7 አመታችን ስለነበር ኤርትራዊ መሆንን ማለት ሙሉ ምናምን ማለት ነው። እዛ እንደገባን ግን መቼም ደና ነው እኛ ነበር መጀመሪያ የተባረርነው ከአባታችን ጋር እናቴና ሁለት እህቶች እዚህ ቀስተው ነበር። መለያየቱ ቋንቋ አለማወቁ ቤት ፍለጋው መጀመሪያ ላይ ይከብዳል፣ ማስታወቂያ ሀገር ላይ ሲሆን ማለት ነው። ከዛ በኋላ ግን የተለማመድ ስትመጣ ቶሎ ብለን ጆይን ስላደረግን ትምህርት ቤት ብዙ እንትን አይደለም አናውቅም ነበር። በጥሩነት ምክንያት ነው ብዙ ስለ ኤርትራ ማወቅ የጀመር ነው። እና እንዳሁን በጀመረ በኛም 99 ላይ ነው የተባረር ነው ሰው እንደጀመረው ነው ማለት ነው። ለቀውየ ኦርቶዶክስ እንደሆነ የተባረር ነው። እና እናድግ ቁጠባ ውስጥ ደግሞ ግን አሚ ፐርሰናሊ ትንሽ ለሆንም ሊሆን ይችላል አናውቅም ነበር።
አዲስ ህይወት ሳኖራችሁ እንደገና ወደ ኢትዮጵያ ተመልሰሽ መጣሽ። ኢትዮጵያ ስትመጭስ እንዴት ነበረ የኑሮ ሁኔታ? አሁንም እንደገና ተመልሰሽ ሌላ ሀገር ነው የመጣሽው እና እንዴት ተቀበለሽ?
ከዚህ ስንሄድ አምቺ አጠራር ነበር እና እዛ ቢልዲንግ ለምታረግ አይሰማህም፣ ሙሉ ሆኖ አይሰማህም። የሆነ የተለየ ነገር አለ። ተባርን ስንሄድ ማለት ነው በአምቺ በሚል ጥሪ ስትጠራ አዲስ የመጣ ሰው እንጂ እዛ እንደነበርክ አይሰማህም። እና የመጀመሪያ የነበርኩበትን የምትናፍቅበት መንገድ ላይ አስ ስታደረግ ጓደኛም ስትመጥ ከአንተ ጋር የሚመስልስ ወይ የተባረረ ወይ አመች እንዳንተ የሆነው ሰው ስለምት የተለየ ሆኖ ይሰማል ነበር። እዚህ ስመለስ አሁን የሚከብድ ነገር አልነበረውም። ወደዚህ ስንመለስ የተወለድኩበትም ሀገር ሊሆን ይችላል በዛ ነው ብዙ አልከበደም።
ኤርትራ ውስጥ አድጋ ትምህርቷን ብትከታተልም በኤርትራ ያለው ሁኔታ መሆን የምፈልገውን የሚያስችል መንገድ አልነበረም ትላለች።
በቃ መታቂውና አንድ መንገድ ብቻ ነው ሁሉም ማለፍ ያለበት መንገድ እሱ ብቻ ነው። እና መናገራችን ለምን ሆና ማለታችን እሺ ምን እንደዚህ ነው መሆነው ብለሽ መጠቅሽ እንደዚህ መሆን እንደማትችይ ነው የሚነገርሽ። እና ሁሌ መሆን ልትችይውን ነገር መሆን እንደማትችይ እዛ ሀገር ሆኖ ነው የሚሰማ። ታዩም የለም ተስፋም የለውም ምታዩም ነገር የለም። እንዳልኩሽ እሺ ይህን አልፌ የሳዋን ፕሮሰስ አልፌ ሳዋ ሄጄ ከሳዋ በኋላ ያለውን ነገር አልፌ ተምሬ ከዛ በኋላ የምፈልገውን ነገር አረጋለሁ ብትይ ከአንቺ በፊት የፈለገውን ያደረገ ምታዩ ሰው የለም። ስትሞክሪም ደስን ደስትን ነው። እና
ከዛም ህመም አጋጠማትና የሕክምና ቦርድ ጽፎላት ከሀገር ወጥታ ሱዳን ለሁለት ወር እንደቆየች ትገልጻለች። ከዚያ ኢትዮጵያ በመግባትም የጥገኝነት ጥያቄውን አቅርባ እዛው መኖር ጀምራለች። ነገር ግን ዝም ብሎ ግብ የሌለውና መጨረሻው የማይታወቅ ህይወት ከመኖር መስራት ይሻላል በሚል የአበሻ ልብስ ዲዛይን ስራን ከቤተሰቦቿ ጋር በመጀመር ከራሷ አልፋ ሰዎችን ቀጥራ ማሰራት መጀመሯን ትናገራለች። መጀመሪያ የምትሰራቸው ስራዎች በድረገጽ አማካኝነት ይሸጡ እንደነበርና በኋላ ግን ፍላጎቱ እየጨመረ ሲመጣ ፈቃድ ካላት ጓደኛዋ ጋር በመሆን እየሰራች እንደምትገኝ ትናገራለች። አጠር ያለ ቆይታ አድርገን ነበር።
ሊሚትድ የሚለውን ነገር አልፍ ለመገኘት በመሞከር ነው ብዬ አስባለሁ። አችን ብሎ የሚነገር ነገር የማይቻልበትን ቦታ አልፍ ስትመጪ ከአንቺ ጋር የሚቀረው ህልምና ተስፋሽ ነው። በህልምና ተስፋ የሚመጣውን ነገር አልደራደርም ብሎ የቆመ ሰው ለራሱም ለሌላውም የስራ እድል መፍጠሩ ይሆናል ይደረጋል የሚለውን ደግሞ ለማሳየት መሞከሬ ይሄን አክቲቭ አድርጊያለሁ ማለት ይችላለሁ። ስራው ላይ ስመጣ ግን ታዳጊ ነኝ ብዬ ነው ማሰብ።
አሁን አንቺ ሰው አለ በስርሽ የቀጠርሽው ምንድን ነው? ድርጅት ነው የልብስ ዲዛይን መስሪያው?
ብዙ ሰዎች አሉን። እንዳልኩት በኮንትራክት የምናሰራቸው ሰዎች ይበዛሉ። ከሸማኔ ጠላፊ ሰፊ ጀምሮ ብዙ ሰው የተካተተበት ስራ ነው።
ቻል ለምሳሌ ስደተኛ መጠለያ ጣቢያ ተቀምጠሽ
አሳለኝ ሲከመኝ አዲስ አበባ እንደመጣሁ በአሳለኝ ሲከረኩ አዲስ አበባ ውስጥ ምን አሳለኝ ሲከረኩ ወደ ካምፕ አልሄድኩ።
የዩኤንኤችሲአር ስር ነው ያለሽ ማለት ነው?
አዎ አራ administration of procedure and things.
ምን ደረሰ ጉዳይሽ?
እንደዛው ነው ያለው። እኔም እዛ እንትን ስላልኩኝ it's all the same ማለት ነው።
ምን ያህል ጊዜ ካመለከተ?
እንደዛ አልተገመተም። ምን አራት አመት ሞላ።
አሳይለም ጠያቂ ሆነው በመጠበቅ ብቻ ዛሬ ነገ ይሳካል ብለው በመጠበቅ ብቻ ህይወታቸውን የሚገፉ ወጣቶች አሉ። እንግዲህ አራት አመት አንቺም ከነሱ አንዷ ነሽ። ይሄ ሁኔታ አሰልችቶሽ ነው ወደ ስራ የገባሽው?
ማሰልችት ብቻ ሳይሆን ሰው በእድሜው አይደራደርም፣ በህልሙ አይደራደርም፣ በተስፋ አይደራደርም ብዬ ነው የማስበው። እና ሰው መሆን ብቻ ሰው የሚያስብለው ሰርቶ መብላቱ በራሱ መተዳደሩ ነው። እና ያህን መቀማት ማለት ራይትሽን መውሰድ ነው። እና ሌላ አልችልም፣ ግን ዴር ማስት ቢ ሳምቲንግ ብዬ አስባለሁ። ሁሌ እንዲህ ተብሎ አይኖርም። ሰው ስደተኛ ነኝ በሚል ራሱን እየገደለ አይኖርም። ራሱን እየገደልክ ነው የምትኖረው። ሰው ካልሰራ ይሞታል።
ኢትዮጵያ ውስጥ ለእናንተ ለአሳይለም ጠያቂዎች የሚደረግላችሁ ድጋፍ አለ?
አዲስ አበባ ውስጥ በመኖር ፈቃድ ይሰጠን። አሁን በዚህ ባለፉት ከኦባማ ሳሚት በኋላ ያለውን ነገሮች ደግሞ ለማስተካከል ብዙ ነገር ተሞክሯል። እንደተባለው ፕሮክላሜሽን እንደተጻፈው በፕሮክላሜሽን ላይ እንደወጣው የስራ ፈቃድ ራይት ቱ ሙቭ ለመንቀሳቀስ ይሄ ቫይታል ሬጅስትሬሽን የሚባሉት ቤዝ ሰርቲፊኬት፣ በርት ሰርቲፊኬት፣ መሬት ሰርቲፊኬት አክሰስ ለማድረግ እነዚህን በፕሮክላሜሽን ደረጃ ወጥቷል። ሬጉሌሽን የለውም። አሁን
የስራ ፈቃድ ግን አግኝተሻል?
መመሪያ ግን የለም። መመሪያውን እየጠበቀ ነው።
ለምሳሌ ነጻነት አላቸው? መብት አላቸው? እንዴት ነው ሰው
እንትን ልዩነቱ አይታየውም። ሁሉም ሰው እንደ ሰው ትሪት ያደርገዋል በሰው ደረጃ። እኔ አሁን ስደተኛ መሆን የማውቀው ሰርቪስ ፈልጌ ሲሄድ ብቻ ነው። ባንክ ሲሄድ መጠቀሽ ይሆናል አይሆንም፣ ይሄ ኖርማል ግብይት የምታደርጊ ነገር ማድረግ ትችያለሽ። እኔ ኃላፊነት ወስጄ ማድረግ የምችለውን ነገር እኔ ተጠያቂ ነን ብዬ መቅረብ የምችለውን ነገሮች ለመውሰድ ግን አይፈቅድም። ግብይት ነው።
ከሰው ጋር ያለው ግንኙነት መልካም ነው?
በጣም ጥሩ ነው። በጣም መልካም።
የኢትዮጵያ ሕዝብ ተወካዮች ምክር ቤት ጥር 9/2011 ዓ.ም ባደረገው መደበኛ ስብሰባ በተለያየ ምክንያት ከሀገራቸው ተሰደው ኢትዮጵያ ለሚገቡ ስደተኞች የተለያዩ መብቶችን የሚሰጥ አዋጅ አጽድቋል። የመንቀሳቀስ መብት፣ ትምህርትና ስራ የማግኘት መብት፣ በሀገሪቱ የፋይናንስ ስርዓት መሰረት የባንክ አገልግሎት ተጠቃሚ መሆንና በሰፋፊ የመስኖ እርሻ ልማት ስራዎች ላይ እንዲሳተፉ አዋጅ ይፈቅዳል። እንደ ቤተልሔም ያሉ ጥገኝነት ጠያቂዎችና ስደተኞች ይህ የጸደቀውን አዋጅ ወደ ተግባር የሚቀይር መመሪያ እስኪወጣ በመጠባበቅ ላይ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።